የሆነውን ስርዓት ለመገንባት ኢትዮጵያ ከራሷ ባህልና ማህበራዊ አወቃቀር መነሳት አለባት ሲሉ የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቋሚ አመራር ካኦ ደምሴ ጻራ ተናግረዋል። በቡራዩ በሚኖሩ የጋሞ ተወላጆች ላይ የተፈጸመውን ግድያ ተከትሎ በጋሞ ጎፋ ዞን ዋና ከተማ አርባ ምንጭ የታየውን የአንዳንድ ወጣቶች የጥቃት ሙከራ ከተከላከሉት አንዱ ናቸው። ካኦ ደምሴ ጻራ ይህንን መነሻ ያደረገው እስክንድር ፍሬው እንደታቆራቸዋል።
ሰሞኑን በጋሞ ጎፋ ዞን የሆነው የበረካቶችን ቀልብ ገዝቷል። በአርባ ምንጭ የተደረገው የዜጎችን ልብ ማርኳል። ሊባባስ የነበረ ግጭት ተገጥቷል። ሊፈጸም የነበረ ጥፋት በጋሞ ወግ በኢትዮጵያ ባህል እንዲቀር ተደርጓል። መስከረም 7/2011 አብዛኛዎቹ የጋሞ ብሔረሰብ ተወላጆች በሆኑ ዜጎች ላይ በቡራዩ የተፈጸመው ግድያ ያሳዘናቸው፣ ድርጊቱ ያስቆጣቸው የአርባ ምንጭ ከተማና አካባቢዋ ነዋሪዎች አደባባይ ወጡ። ሀዘናቸውን ለመግለጽ፣ ተቃውሟቸውን ለማሰማት የከተማዋን አስተዳደር እውቅና አግኝቶ ከተጠራው ሰልፍ ዓላማ ያፈነገጡ የተወሰኑ ወጣቶች ግን በስሜታዊነት ተንቀሳቀሱ። ከኦሮሚያ ጋር የተገናኘ ስም ባላቸው ባንኮች ላይ ጥቃት ለማድረስም ተነሱ። የጋሞ ብሔረሰብ ባህላዊ መሪዎች ግን ይህ እንዲሆን አልፈቀዱም። ካዎች፣ ማጋዎችና የአገር ሽማግሌዎች ከነዚህ ባንኮች ፊት አጥር ሆነው ቆሙ። ሳር ይዘው ተንበረከኩ። በጋሞ ጎፋ ዞን ከሚገኙ 42 ከፍተኛ ባህላዊ መሪዎች አንዱና የቀድሞው የደቡብ ህብረት አመራር አባል ካኦ ደምሴ ጻራ ይህንን ለማድረግ የመጀመሪያው ነበሩ። ባለፈው ሰኞ መስከረም 7 የሆነውን እንደዚህ ያስታውሳሉ።
ወጣቶች ናቸው እንግዲህ ሲሄዱ እኛ ከኋላ እንከተላቸው ነበር። ልክ ላይ እንደሄዱ የኦሮሚያ ልማት ባንክ የሚል ነበረ እና እሱን ሲያዩ ድንጋይ መወርወር ጀምራሉ። እኔ ታች ቆሜ ነበረ። ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት ወርጫ ወደፊት ሄድኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቁሙ ብለን በተለያየ መልክ ምልክት ብንሰጣቸው ሳያቆሙ ሲቀሩ፣ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ። እንግዲህ ሌሎችም ሽማግሌዎች እኔን አይተው መጥቶ ግማሹ ከነገር ይቆማል፣ ግማሹ ይንበረከካል። እና በይሄ እንግዲህ የመጨረሻው ተማጽኖ ነው። በባህላ
እርሶ ካሆኖት ከእርሶ በታች ባለ የባህላዊ ማዕረግ ያሉ ናቸው ሌሎቹ የቆሙት? እስቲ ዝርዝራቸው ንገሩኝ። ሳሪዘን ተንበረከክን ቆመን ያሏቸው?
አዎ፣ እኔ እንግዲህ በዛ ባህል መሰረት የመጨረሻው ወሳኝ ሰው ነኝ። እንግዲህ እኔ አሁን ስላለው ሄጄ ቤቱን ከጀርባ አድርጌ በሩ ላይ ነው የቆምኩት።
ዘበኞቹ ነው የቆሙት?
አዎ፣ ሳሪዬ እቆማለሁ። ዘበኞቹ ፈርተው በይቱን ዘጉ። ክፈቱ አልኳቸው። ክፈቱ ክፈቱና ሊከፉ ብዬ አስከፈቱ። ቆምኩ።
ባንኩ እየሰራ ነበር በዛ ሰዓት?
በዛ ሰዓት እየሰራ ነበር፣ ወይም ለመዝጋት ሀሳብ ነበረው እንግዲህ ሰልፉ ከመጣ በኋላ። ስለዚህ ክፈቱ በሩን አልኩ። አትረበሹ፣ ቆሙ፣ ወጣችሁ ግማሾቻችሁ ውስጡ ብዬ ካዘዝኩ በኋላ በሩ ላይ ቆምኩኝ። ከዛ በኋላ እንግዲህ አርባ ምንጭ የነበሩ ሽማግሌዎች፣ የሚመለከታቸው ሁሉ ሽማግሌዎች ሁሉ ይሄን በማደርግበት ጊዜ መጥተው ከኔ ጋር የቆመው ይቆማል፣ ሳር ይዞ የሚንበረከከው ይንበረከካል። በዛ መሀል እኔ እንግዲህ አልንበረከከም፣ ለእኔ አይፈቀድም እና የኔ ስራ መሀሉ ገብቶ ሳሩን ይዞ መቆም ነው። ከዚህ ቀጥሎ አሁን እጅ ላይ ያለውን የካዎ ምልክቱን ማሳየት ነው።
የባህላዊ መሪነቱን ምልክት ማሳየት ነው።
ህዝቡን ማሳየት ነው። ይሄ የተከበረ ነገር ስለሆነ ይሄንን በማሳይበት ጊዜ መቆም አለበት እና በዛው እግዚአብሔር ይስጣቸው። አብዛኛው ከተማ ልጆች ናቸው። ይሄን ባህል ጠልቀው የማያውቁ ናቸው። ሆኖ የሚያውቁትን ውስጣቸው ሰዎች ስለነበሩ እንዲቆም ተደረገ።
በኦሮሚያ ኢንተርናሽናል ባንክ እና በአዋሽ ባንክ ላይ ሊፈጸሙ የነበሩ ተመሳሳይ ጥቃቶችም በዚህ መንገድ እንዲቆሙ መደረጉን ካኦ ደምሴ አስታውሰዋል። እናም የጋሞ ጎፋ ብሔረሰብ ካኦዎች፣ ማጋዎች፣ ቢታኔዎችና የአገር ሽማግሌዎች በቡራዩ ጉዳይ የሰከነ አካሄድ ተከትለዋል። በተግባር ተንቀሳቅሰዋል። በአርባ ምንጭ ሊፈጸም የነበረን ጥቃት አስቀርተዋል። ሕይወት ታድገዋል። ንብረት አድነዋል። ጥፋት በጥፋት እንዳይመለስ፣ ስህተት በስህተት እንዳይታረም አድርገዋል። ከኦሮሚያ አባገዳዎችና የአገር ሽማግሌዎች ጋር በመቀናጀት እየተካሄደ ያለው የሽምግልና ሂደትም እየተጠናቀቀ መሆኑን አብራርተዋል።
99% ሂደቱ ተካሂደዋል። 1% ነው የሚቀረው።
እናንተ በሰላማዊ መንገድ በሰከነ ሁኔታ ነው ልትፈቱ እየጣራችሁ ያላችሁ። በማህበራዊ ሚዲያ በአንዳንድ ወገኖች የሚሰነዘረው ግን በዛ መንገድ አይደለም እየሄደ ያለው እና ምንድን ነው መልክቶት እርስዎ?
በኢትዮጵያ ውስጥ
ጋሞ በማህበረሰብ ባህላዊ መሪ ነው የሚነግሩኝ፣ ምን ይላሉ?
ይሄ እነዚህ አሁን በማህበራዊ ሚዲያዎች እና በአንዳንድ ዜና ማሰራጫዎች የሚገለጸው ከፖለቲካ አቋሞች ጋር የተያያዘ ይመስለኛል። ስለዚህ በተለያየ የፖለቲካ አቋም ላይ ሆነው ወገንተኛ በሆነ መልክ ዜናውን ለማስተራጨት ስለሚፈልጉ አንድም ኢትዮጵያን እየጎዱ ነው። ሁለተኛም በኢትዮጵያ ውስጥ ያለውን የብሔር ብሔረሰቦችን ጥያቄዎች ፍላጎቶች እየተጫኑ ነው። በዚህ ምክንያት አንዱ የኢትዮጵያ ባለ አደራ ራስን የሚያደርግበት ሁኔታ አለ። ሌላኛው ደግሞ ኢትዮጵያን አፍራሽ አይነት አድርገው ይወዳሉ። እንደዚህ አይነት ጫፍ የረገጡ አመለካከቶች ኢትዮጵያን ይጎዱዋታል። ስለዚህ እነት ኢትዮጵያን የምንወድ ከሆነ የኢትዮጵያ አንድነት እንዲፈማን ነው እንዲቀጥል ከተፈለገ ሁሉን አካታች የሆነ አመለካከት እንዲኖር ፈልጋለሁ። ከዚህ ቀደም ፖለቲካ ሰውኝ ቆይቻለሁ። ላለፉት 47 አመታት ነው በኢትዮጵያ ፖለቲካ ውስጥ የተንቀሳቀስኩት። በቂ ግንዛቤ በቂ እውቀት አለኝ ብዬ አምናለሁ። በእርግጥ ወጥና ሙሉ የሆነ እውቀት ባይኖረኝ ለኔ የሚበቃ ለኢትዮጵያ አስተዋጽኦ ማድረግ ብቃት ላይ ነኝ ያለሁትና ይሄ ነገር መብረድ አለበት። በአብዮቱ ወቅት በኢያፋና በመኢሶን መካከል እንደሚደረገው አይነት ውጥረት አሁን ለመፍጠር የሚፈልግበት አቅጣጫ አለ። ስለዚህ ይሄ ነገር በሰከነ አይነት መሄድ አለበት። ይሄ ለውጥ ለኢትዮጵያ የመጨረሻ ይመስለኛል። ይሄ ለውጥ ደግሞ የመጣው በኢትዮጵያ ህዝብ ተጋድሎ መስዋዕትነት ውርደት መሰደድ የመጣ ይህ የህዝብ ፍላጎት ጫና ኢህአዴግን ዛሬ በሁለት ከፍሏል። ስለዚህ ለውጥ ፈላጊና የህዝብ ስሜት ተጠባቂ የሚለው ወገን ሲወጣ በድሮው እንቀጥል የሚሉ በአብዮታዊ ዲሞክራሲ አካሄድ አይነት እንቀጥል የሚሉ ወገኖች በኢህአዴግ ውስጥ እንደተፈጠሩ ይሰማኛል። ስለዚህ እነዚህ በድሮ መንገድ እንሂድ የሚሉት ወገኖች የኢህአዴግ ድርጅት አባላትን ቢሰክሙ አደብ ቢገዙና አሁን ህዝቡ ፈልጎት የመጣውን የለውጥ ጥያቄ ለመመለስ ቢዘጋጁ ይሄ አንድ የኢትዮጵያን አንድነት ለማስጠበቅ እንደ አንድ መሳሪያ እንደሚያገለግል ተስፋ አደርጋለሁ። ሁለተኛው በመገናኛ ብዙሃን ላይ አሉ ሰዎች ብርቱ ጥንቃቄ ማድረግ አለባቸው። ገለልተኛ መሆን አለባቸው። የታሪክ ሰውና መገናኛ ብዙሃን አንድ ናቸው። ታሪክ አድሎ አያውቅም። የተደረገውን ድርጊቱን ነው የሚተርከው። ትርጉም መስጠት የለበትም። አንድ የታሪክ ምሁር የተደረገውን ነገር ድርጊቱን በሀቅ ካስቀመጠ በኋላ በታሪክ ውስጥ ኢንተርፕሬቴሽን የሚባል አለ። ለመተርጎም ከፈለገ የራሴ አስተያየት ብሎ መተርጎም ይችላል። የዜና ሰዎች የተደረገውን ነገር ከእውነተኛው ምንጭ አግኝቶ ማስተራጨት የራሳቸውን ፍላጎት የራሳቸውን አቋም የራሳቸውን ፍላጎት ወይም አመለካከት ማንጸባረቅ የለባቸውም። አደባልቀው ይሄ መረጃ ነውና መረጃ የተሳሳተ ወደ ህዝብ ከገባ በኋላ መልሶ ለማውጣት መልሶ ለመንቀል እጅግ ብዙ ጉልበት ይጠይቃል። ጦር ከፈታው ሀገር ወሬ የፈታው ሀገር ይሄ በእውነቱ የኢትዮጵያውያን ምሳሌው አነጋገር ነው። ዛሬ በዜና ማስረጃ ላይ ያሉት ልጆች ይሄንን የኢትዮጵያ ልጆች መስማት አለባቸው።
እዚያ አቶ ደምሴ ካው ደምሴ እንግዲህ ሶ ከፍተኛው የጋሞ ብሔረሰብ ባህላዊ ወይም ሃይማኖታዊ መሪ ነው። የዘመን ወጣቶች ሳይቀር እንደሚሰሙትም ባለፈው 40 ምንጭ በተካሄደው ሰልፍ ወቅት ተመልክተናል። ከዚህ አንፃር በማህበራዊ ሚዲያ ላይ የቡራዩን እንግዲህ ያመነሻ አድርገው የተለያየ ሐሳብ ልውውጥ ለሚያደርጉ ሰዎች እርሶ በዋነኛነት ጥቃት እንደደረሰበት የጋሞ ማህበረሰብ መሪ የሚያስተላልፉት መልእክት ምንድነው? ምንድነው አስተያየቶት?
ዜና ማስ ሚዲያዎች እና እነዚህ ማህበራዊ ሚዲያዎች በተለይ መጠንቀቃለን። ይሄ ትንኮሳ አይነት መረጃዎችን ማስተላለፍ ቢቆጠቡ በኢትዮጵያ ስም አደራ ነው የምለው። የኢትዮጵያን አንድነት የሚጠብቁ ከሆነ ማለት የሚፈልጉ ከሆነ መጠንቀቅ አለባቸው። ኢትዮጵያ እኮ ለየት ያለች ሀገር ናት። ብርቱ ባህል ያላት ሀገር ናት። ብርቱ ሃይማኖት ያይምና ሃይማኖት የምትከተል ሀገር ናት። ብዙሃን ህዝቦችን የያዘች ሀገር ናት። በቋንቋ በባህል በመሳሰለው ሁሉ በማህበራዊ አወቃቀር የተለያዩ ህዝቦችን አካታ ይዛ አርግዛ የተቀመጠች ሀገር ናት። ስለዚህ እያንዳንዱ ተነስቶ የራሱን ቦታ የራሱን ብሔረሰብ የሚወክል ሀሳብ ብቻ እየተነዘረ አንድነቱ ላይ ጦር መወርወሩ ማንንም አይጠቅም። ሁለተኛ የኢትዮጵያ ዋስ የሆነ የትኛው ወገን ነው? የትኛው ፓርቲ ነው? የትኛው ወገን ነው? ኢትዮጵያ እኮ የሁላችን ነው። የኢትዮጵያ ችግር ምንድነው ነው እንደዚህ አይነት ጥያቄ ብትጠይቅ፣ የኢትዮጵያ ችግር የህዝቦቹ አይደለም፣ ፍትሃዊ ስርዓት ማጣት ነው። ዴሞክራሲያዊ ሰብአዊ ስርዓት ማጣት ነው። ይሄ እንዴት ይመለሳል? ይሄ እድል ለሁለተኛ ጊዜ ተገኝቷል። ከኃይለ ሥላሴ ወደ ደርግ ስልጣኑ ሽግግር በሚደረግበት ስጋት ነበር። አሁን ከደርግ ወደ ህዝባዊ ወያነ ሓርነት መሪነት ሽግግር ሲደረግም ስጋት ነበር። አሁን ከኢህአዴግ ወደ ዴሞክራሲያዊ ስርዓት ሽግግሩ በሚደረግበት ጊዜ ይህንን ሁሉም ዓለምም ኢትዮጵያም በደስታ ነው ተቀበለው። ይሄ ሽግግር ሰላማዊ በሆነ መልክ በተመከረ መልክ ወደ ሽግግሩ ቢሄድ በጣም ደስ ይለኛል። እዚህ ላይ አንድ ነገር ለመናገር ፈልጋለሁ። ኢትዮጵያ እንደ አገር ከጀመረችበት እስከ 1966 ድረስ የመጣችበት ኢትዮጵያዊ ሆና አድጋ ነው የመጣችው። ስርዓቷ ሁሉ ኢትዮጵያዊ ነበር። የዩኒቨርሲቲ ተማሪዎች ባደረጉት ትግል ኢሮት ዓለማዊ አካሄዳቸው ከኢትዮጵያ ጋር ማች የማያደርግ እድገቷ ጋር ባህሏ ጋር ሃይማኖቷ ጋር የማይጣጣም አመለካከት ይዘው በመምጣት ኢትዮጵያን በቆመችበት እንድትቀርና የባህል አመለካከት ኢትዮጵያ ላይ እንዲተከል በማድረጋቸው ዛሬ ኢትዮጵያ አንድ ስትገነባ እዚህ ደርሳለች። ለኢትዮጵያ ወዳጆችም ለኢትዮጵያውያንም ለማስተላለፍ የምፈልገው ይሄ በተለይ ለመሁራን በተለይ የትኞቹ መሁራን ያ ትውልድ የተባለው ወደ ኋላ መመለስ አለባቸው 44 ዓመት እውነት መሁራን ከሆኑ ኢትዮጵያን የሚወዱ ከሆነ ኢትዮጵያ ተቀላላ እድገቷ በ1966 ላይ ነው የቆመው እውነተኛ እድገቷ ከዛ ወዲህ እየተቀበልን የመጣነው አርቲፊሻል ውሰት ስርዓት ወደ ኋላ ተመልሶ 66 ወደፊት ኢትዮጵያ ለምትሆነው 21ኛው ክፍለ ዘመን ውስጥ ፍትሃዊ ስርዓት ኢትዮጵያ ልትመሰረት የምትችለው ከራሷ ተነስታ ከራሷ መጨረስ አለባት። ስለዚህ ወደ ኋላ መመለስ አለባቸው፣ ማጥናት አለባቸው። ኢትዮጵያን ይፈልጋት፣ ኢትዮጵያን መሁራን ይፈልጉ፣ ራሳቸውን ይፈልጉ። ከዛ የተነሳ ስርዓት እዛ ላይ የተገነባ ስርዓት ማለትም ካለፈው ከአንደኛው ክፍለ ዘመንም በመውሰድ የተቀናጀ ኢትዮጵያዊ የሚመስል ፍርሃት መፍጠሩ ኢትዮጵያን ለዘላለም አንድ ያደርጋታል የሚል እምነት አለ። ወደ ኋላ እንመለስ በተለይ መሁራን የሚማጸነው ይሄ ነው እንጂ ይሄ ተቀባብሎ በቃላት የሚረጋገጡት ነገር የትም አያደርስም። ለኢትዮጵያ ዋስትና አይሆንም። ይቺን መልእክት በደንብ እንደምታስተላልፍ ተስፋ አደርጋለሁ። ስለዚህ ኢትዮጵያ ከራሷ መነሳት ከራሷ ባህል መነሳት ከራሷ የማህበራዊ አወቃቀር መነሳት ስለዚህ እዚህ ላይ ቆመናልና አሁን ለአንደኛው ክፍለ ዘመን አመች የሚሆነውን ስርዓት ከመጀመሪያው ተነስተን ወደ ፊት እናመልከት የሚሉ ኢትዮጵያውያን ናቸው። ኢትዮጵያን በእውነት የሚወዱና ኢትዮጵያን ላቋቁሙ የሚችሉ አሁን ተመልሰን 66 ላይ የነበረውን 69 ላይ የነበረውን እርግጫ ውስጥ ከገባን ኢትዮጵያን በትነን እናርፋታለን። ሌላ ምንም እናገኘው ነገር የለም። አንድ ማስተላለፍ ደግሞ የሚፈልገው ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች ተብሎ ሲነገር
ወደ እግዚአብሔር ትዘረጋለች
ወደ ሰማይ ይባላል ወደ እግዚአብሔር ይባላል። በህይወቴ ይሄ ነገር አሁን ተግባራዊ የሆነ ነው የሚል እምነት አለኝ። ይሄ ለውጥም በዚህ ነው የመጣው። የኢትዮጵያን ህዝብ እግዚአብሔር አነሳስቶ ወደዚህ ለውጥ እንዲመጣ አድርጓል። እግዚአብሔር ደግሞ ራሱ መጥቶ አይደለም የሰጠው በሰው ላይ አድሮ ሰውን ያመጣል። ምናልባት ጠቅላይ ሚኒስትር አብይ የዚህ የእግዚአብሔር መሳሪያ ሊሆን ይችል ይሆን? ምክንያቱም የሚያፈልቃቸው አመለካከቶች ለኔ ለት ያሉ ናቸው። ከሁሉ በላይ ለምሳሌ የኢትዮጵያ ኦርቶዶክስ ተከፋፍሎ ኢትዮጵያን ከየት እናገኛለን ነው ያለው። ኢትዮጵያ የተመሰረተችው በኢትዮጵያ ኦርቶዶክስ ሃይማኖት ትሩፋት ላይ ነው። እውቀቷ ማንነቷ ባህሏ በተለይ ሰሜኑን በጣም ቢመለከትም ግን ከምኒልክ በኋላ መላውን ኢትዮጵያ በሚያጠቃልል ሁኔታ የኢትዮጵያ ኦርቶዶክስ ሃይማኖት ማለት ኢትዮጵያ ማለት ነው። ይሄ ልጅ ይሄንን ነው የጠቀሰው። በእውነት ይሄን በጠቀሰበት ጊዜ እኔም ባይን አመጣ የኢትዮጵያን ቁስል አግኝቷል ነው ያልኩት። አሁን የሚናገራቸው ነገሮች ሁሉ በእውነት ላይ ይቻላል። ይሄ እግዚአብሔር ጸጋ ነው። እግዚአብሔር በሱ አድሯል ባይን ብንሰማው ብንተባበረው በደከመበት ብናጠነክረው በሚሳሳትበት ልጅ ነውና የአርባ ምናምን አመት ጎልማሳ ነው። ስለዚህ በደከመበት እና በሚሳሳትበት ሁኔታ ቀርበን ብንመክረው ብናበረታታው አሁን ይህ ለውጥ በእርግጥ የእግዚአብሔርና የኢትዮጵያ ሕዝብ ነው። ይህ ጠቅላይ ሚኒስትር ሰምቷል። እግዚአብሔርም ምልክት የሰጠው ይመስለኛል።
የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ ፓርቲ አመራር አባል ከሆኑት ከአውደ ምሴ ጣራ ጋር ያደረግኩት ቃለ ምልልስ በዚህ አልተቋጨም። ከሌላ ዘገባ ጋር እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።